የአሜሪካ ድምፅ ሬዲዮ ጣቢያ ነው።
በኢትዮጵያ የሶማሌ ክልል የምግብ ዋስትና ችግሩ ተባብሷል። 700 ሺህ ሰው የበረታ ረሃብ አፋፍ ላይ ነው ተባለ።
And we are not looking at a situation which will give respite until at least April 2018 when you have new harvest.
ይህ ሁኔታ ቢያንስ ቀጣዩ 2018 ዓመተ ምህረት ከመግባቱ በፊት ጋብ ይላል ብለን አናስብም። ያኔ ምናልባት ሰብል ይደርስና ጥቂት ምግብ ገበያ ይደርስ ይሆናል። አሁን ከምን ጊዜውም የከበደ ሁኔታ ላይ ነው ያለነው።
በኦክስፋም ኢንተርናሽናል የሰብአዊ ረድኤት ኃላፊ ማኒሽ ኩማር ናቸው ይህን ያሉት። በምሽቱ አብይ ርዕስ ለዝርዝሩ ይመለጣሉ።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ረቡዕ ነሐሴ 10 ቀን 2009 ዓ.ም ምሽት አስተናጋጆቻችሁ እኔ አዳኝ ፍሳዬና
ሰለሞን ክፍሌ እንሆናለን። አብራችሁን አምሹ። በቅዳሜ በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ባለፈው ቅዳሜ በቨርጂኒያ ክፍለ ግዛት ቻርልስቪል ከተማ ላይ ለተፈጸመው ግጭት ሁለቱም ወገኖች ጥፋተኞች ናቸው ወደሚለው አቋማቸው ተመልሰዋል። ባለፈው ሰኞ ባሰሙት መግለጫ የናዚ ደጋፊዎችንና በነጮች የበላይነት የሚያምኑትን ቡድኖች አውግዘው እነሱን በመቃወም ስለተካሄደው ሰልፍ አልጠቀሱም ነበር። ትራምፕ ትላንት ኒውዮርክ ከተማ በሚገኘው ሰማይ ጠቀስ ሕንጻቸው በሚገኘው ጽፈት ቤታቸው ላይ የቆሙት የሀገሪቱን መሠረተ ልማት በአዲስ መልክ ስለ መገንባት ጉዳይ ለመናገር ነበር። ይሁንና ፕሬዚዳንቱ የናዚ ደጋፊዎች ኩክላክስ ክላን እና በነጮች የበላይነት የሚያምኑ ቡድኖችን በስም ለመጥቀስ ለምን ሁለት ቀናት ያህል እንደወሰደባቸው ለማወቅ ጋዜጠኞች ጥያቄ ባቀረቡበት ወቅት ጋዜጣዊ ጉባኤው በፕሬዚዳንቱና በጋዜጠኞቹ መካከል ወደ መጫጫህ ተለወጠ። ፕሬዚዳንቱ መጀመሪያ ላይ ባደረጉት ንግግር በነጮች የበላይነት የሚያምነውን ዘረኛ ቡድን ለይተው በመጥቀስ ሳያወግዙ ሁሉም ወገኖች ለተከሰተው ግጭት ተጠያቂዎች ናቸው ማለታቸው በቂ አይደለም የሚል ወቀሳ ደርሶባቸዋል። ትራምፕ ታዲያ መጀመሪያ ሀቁን ለማጣራት ስለፈለኩ ነው የዘገየሁት ካሉ በኋላ ባለፈው ቅዳሜ የሰጠሁት የመጀመሪያው መግለጫ መልካም ነበር፣ የዜና ማሰራጫ አውታሩ የውሸት ባይሆንና ሀቀኛ ቢሆን ኖሮ የሰጠሁት መግለጫ ጥሩ እንደነበር ይናገር ነበር ብለዋል። በፕሬዝዳንቱ ምላሽ የተቆጡ ተቃዋሚዎች ለሁለተኛ ቀን በኒውዮርክ የፕሬዝዳንቱ መኖሪያ ሕንጻ ደጃፍ ድምጻቸውን አሰምተዋል። የአሜሪካ ድምፅ ዘጋቢ ማይክል ብራውን ያጠናቀረውን ዘገባ ቆንጅት ታዬ ታቀርበዋለች።
በኒውዮርኩ ትራምፕ ታወር ሕንጻ ፊት ለፊት የተሰበሰቡት ብዙ መቶ ተቃዋሚዎች የየራሳቸውን መልእክቶች ሰምተዋል።
በመግለጫቸው ያሉትን መቀልበሳቸው ራሱ ቻርልስቪል ውስጥ የተፈጸመው ድርጊት በነጮች የበላይነት አስተሳሰብና በዘረኝነት የተቀሰቀሰ መሆኑ እጅግ በጣም ግልጽ ሆኖ ሳለ የአሜሪካ ፕሬዝዳንት ያንን ያፈጠጠ ዘረኛ ጥቃት ለማውገዝ ፈቃደኛ ለመሆናቸው በጣም የሚያሳፍር ነው።
ትናንት ፕሬዝዳንት ትራምፕ በሰጡት ጋዜጣዊ መግለጫ ለቅዳሜው ሁከት የነጮች የበላይነት አቀንቃኞችም እነሱን የሚቃወሙት ወገኖች ሁለቱም ተጠያቂ ናቸው ነበር ያሉት።
I think there's blame on both sides and I have no doubt about it and you don't have any doubt about it either.
ሁለቱንም ወገኖች ስንመለከት በእኔ አስተያየት ሁለቱም ወገኖች ተጠያቂ ናቸው። ያ ምንም የሚያጠራጥር አይደለም። እናንተም ብትሆኑ በዚህ አትጠራጠሩም። ትክክለኛ ዘገባ ብታቀርቡ ኖሮ ትናገሩት ነበር።
ይህ የፕሬዝዳንቱ አነጋገር ነበር ኒውዮርክ ትራምፕ ሕንጻ ደጃፍ ከተሰበሰቡት ተቃዋሚዎች አንዷን ያንገፈገፋት።
I was at home, I was working for most of the day and I watched the press conference.
ቤቴ ሆኜ ስራ ስሰራ ነበር የዋልኩት። ጋዜጣዊ መግለጫውን ሳዳምጥ በቃ ጫማችሁን አድርጉ እንሂድ ብዬ ወጣሁ።
በዚህ የጸረ ትራምፕ ተቃውሞ ባህር ውስጥ ታዲያ ጭልጭል የሚል የድጋፍ ድምጽም አልታጣም።
He's completely anti-Nazi. He's pro-Israel.
እሳቸው ሙሉ በሙሉ ጸረ ናዚ ናቸው። እስራኤልን የሚደግፉ አሜሪካን የሚወዱ
የነጮች የበላይነት አመለካከትን ተቃዋሚ የነበረችው የ32 ዓመቷ ወጣት ሄዘር ሄር በኒዮናዚ አመለካከት አቀንቃኝ መኪና ተገጭታ ስትገደል ብዙዎች መቁሰላቸው ይታወሳል። ፕሬዝደንቱ ድርጊቱን የፈጸመውን ነፍሰ ገዳይ ራሱንም ሀገሩንም ያዋረደ ብለው ሲያበቁ ሄዘርን ደግሞ ግሩም ወጣት ሲሉ አሞግሰዋታል። ዘረኝነትን ለማስወገድ አንዱ መድኃኒት የሥራ ዕድል መፍጠር ነው ብለዋል። ሰው የሚፈልገው አሉ ጥሩ ደሞዝ የሚያገኝበት ጥሩ ሥራ ማግኘት ነው።
የቀድሞው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ባለፈው ቅዳሜ በቨርጂኒያ ክፍለ ግዛት በምትገኘው ሻርሎትስቪል ከተማ ላይ ግጭት ከተከሰተ በኋላ አንድ ምስል በትዊተር አውጥተዋል። አሁን ታዲያ በማኅበራዊ ሚዲያ ታይቶ ከዚህ ቀደም ታይቶ ባልታወቀ መልክ ተወዳጅነት አትርፏል። ባራክ ኦባማ በትዊተር ያወጡት ምስል ኮታቸውን አንደኛው ትከሻቸው ላይ ጣል አድርገው እጃቸው ደግሞ መስኮት ላይ ተደግፎ በተከፈተው መስኮት በኩል ቀና ብለው የሚያዩዋቸውን የተለያየ ዘር ያላቸውን ሕፃናት ይመለከታሉ። በምስሉ ስር ሰዎችን በቆዳ ቀለማቸው፣ በማንነታቸው ወይም በሃይማኖታቸው ምክንያት ጠልቶ የሚወለድ ማንም ሰው የለም የሚለውን የቀድሞውን የደቡብ አፍሪካ ፕሬዚደንት ኔልሰን ማንዴላ ጥቅስ አስፍረዋል። ዛሬ ከንጋቱ አንስቶ የኦባማ የትዊተር መልእክት 2.8 ሚሊዮን ተመልካችና አንባቢ ስቧል።
የኮርፖሬሽኖች ከፍተኛ ስራ አስፈጻሚ የሆኑት ባለሥልጣኖች ከዶናልድ ትራምፕ የማምረቻ አማካሪ ካውንስል የወጡት ምርቶቹን ከዩናይትድ ስቴትስ ውጭ በማምረታቸው አፍረው ነው ብለዋል ፕሬዚዳንቱ። ምርቶቹን ወደ ዩናይትድ ስቴትስ መመለስ ያስፈልጋል እያልኩ ስወተውታቸው ቆይቻሉ ብለዋል። የመርክ ፋርማሲውቲካል ከፍተኛ ስራ አስፈጻሚ ኬነት ፍሬዘር፣ የአርመርድ ስፖርቲንግ ጉድስ ኩባንያ ዋና ስራ አስፈጻሚ ኬቪን ፍላንክ እና ሌሎች በርካታ የትልቅ ኩባንያዎች ከፍተኛ ባለሥልጣኖች ባለፈው ሰኞና ትላንት ማክሰኞ ትራምፕስ አሜሪካን ማኒፋክቸሪንግ ካውንስል ከተባለው የትራምፕ የንግድ መማክርት አካል ወጥተዋል። የኮርፖሬሽኖቹ ከፍተኛ ባለሥልጣኖች ከትራምፕ መማክርት የወጡት ትራምፕ ባለፈው ቅዳሜ ሻርሎትስቪል ከተማ ላይ ለተከሰተው ግጭት የሰጡትን ምላሽ በመቃወም እንደሆነ ገልጸዋል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ዩናይትድ ስቴትስ፣ ካናዳና ሜክሲኮ በሰሜን አሜሪካ ነጻ የንግድ ስምምነት ላይ ለውጥ ለማድረግ ዛሬ ድርድር ጀምረዋል። ስምምነቱ የተደረገው እንደ አውሮፓውያን ዘመን አቆጣጠር በ1994 ዓ ም ሲሆን ፕሬዚደንት ትራምፕ ለፕሬዚደንትነት ይወዳደሩ በነበረበት ወቅት አብይ ኢላማቸው ነበር። ትራምፕ ናፍታን ከዓለም የመጨረሻው መጥፎ ስምምነት በማለት ሲነቅፉት ቆይተዋል። ዩናይትድ ስቴትስ ከሜክሲኮ ጋር ባላት የንግድ ግንኙነት ወደ ሜክሲኮ ያጋደለ ነው፣ አሜሪካ አልተጠቀመችም የሚል አቋም አላቸው። የምርት ሥራዎችም ወደ ሜክሲኮ እንዲፈልሱ ያደርጋል ይላሉ ፕሬዚደንት ትራምፕ። ጥያቄው ናፍታን ማፍረስ ሳይሆን ስምምነቱ በበለጠ ለመስራት የሚችልበትን መንገድ መደራደር ነው ሲሉ የሜክሲኮ የንግድ ሚኒስትር ኢልዲፎንሶ ዋጃርዶ በመክፈቻው ወቅት በተደረገ ጋዜጣዊ ጉባኤ ተናግረዋል። የካናዳ የውጭ ጉዳይ ሚኒስትር ክሪስቻ ፍሪላንድ ደግሞ ናፍታን ለማዘመን የሚደረገው ጥረት በማትረፍና በኪሳራ አይን ብቻ መለካት የለበትም ብለዋል። ካናዳ ትልቋ የዩናይትድ ስቴትስ ደንበኛ ናት። ካናዳ ከዩናይትድ ስቴትስ የምትገዛው ዕቃ ቻይና፣ ብሪታንያና ጃፓን ተጠቃለው ከአሜሪካ ከሚሸምቱት ዕቃ የበዛ ነው ብለዋል የውጭ ጉዳይ ሚኒስትሯ።
በመጨረሻም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሰሜን ኮሪያው መሪ ኪም ጆንግ ኡን በዩናይትድ ስቴትስ ግዛት ጉዋም የባህር ጠረፎች ላይ ሚሳይሎችን የመተኮስ እቅዳቸውን ለማዘግየት መወሰናቸው ብልህና በሚገባ የታሰበበት ነው ብለዋል። የሰሜን ኮሪያው መሪ አራት ሚሳይሎች በጃፓን ላይ በረው ጉዋም አጠገብ ባለው ባህር ላይ እንዲያርፉ የማድረጉን እቅድ እንደሚያዘገዩ ሲገልጹ የያንኪዎች እጅግ አደገኛ በሆነው ተግባራቸው የቀጥሉ እንደሆነ ለማየት ነው ማለታቸውን የሰሜን ኮሪያ የመንግስት ሚዲያ ትላንት ዘግቧል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። ወደ ቀጣይ ዝግጅቶች ከማለፋችን በፊት በሁለተኛው አጋማሽ ከሚቀርቡ ዝግጅቶች ያንዱን ለቅምሻ።
እዚህ ላይ ተሳታፊ የነበሩት አንድ ብቻ አይደሉም፣ በዛ ያሉ የነጭ በላይነትን የሚደግፉ ቡድኖች ናቸው። ከነሱ ውስጥም ነጭ ዘረኞች አሉ፣ ክርስቲያን አይደንቲቲ የሚባሉ አሉ፣ አዲሱ ናዚዎች ኒዮናዚ የሚባሉ አሉ፣ ጸረ እስላማዊ የሚሆኑ አሉ። ብዙ አይነቶች ናቸው ተሰባስበው አብረው የሆኑት። ግን ነገሩን ወደኋላ ሄደን ከተመለከት ነው ይኸው የእነሱ መንስኤ ኩክላክስ ክላን የሚባል ድርጅት ነው።
በካሊፎርኒያ ስቴት ዩኒቨርሲቲ በሳን በርናርዲኖ የፖለቲካ ሳይንስ መምህርና የሕግ ጠበቃ ፕሮፌሰር አለማየሁ ገብረ ማርያም ናቸው። ሰሞኑን የአሜሪካ ነጭ ጽንፈኞች በጫሩት ሁከት ዙሪያ ካቀረቡት ግምገማ የተቀነጨበው ነው ያደመጣችሁት። ለዝርዝሩ ወደ ኋላ ይመለሳሉ። አሁን የዕለቱ አብይ ርዕስ
በኢትዮጵያ የሶማሌ ክልል የምግብ ዋስትና ችግር ተባብሷል። በአሁኑ ወቅት 700 ሺህ ሰው የበረታ ረሃብ አፋፍ ላይ ነው ሲል ኦክስፋም ኢንተርናሽናል የተባለው የሰብአዊ እርዳታ ድርጅት አስገንዝቧል። በሀገሪቱ ዙሪያ ለረሃብ የተጋለጠው ሕዝብ ቁጥር በዘንድሮው የአውሮፓውያን ዓመት መጀመሪያ ከነበረው በ30 ከመቶ ጨምሮ በአሁኑ ሰዓት 8.5 ሚሊዮን ገደማ መድረሱን ኦክስፋም አስታውቋል። የቪኦኤ ዘጋቢ ሳሌም ሶሎሞን ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች።
የኢትዮጵያ መንግስትና አጋር የሰብአዊ ረድኤት ድርጅቶች በህብረት ባወጡት ሪፖርት እንደገለጹት በምግብ እጥረቱና በረሃቡ ምክንያት ቤተሰቦች ከቀያቸው እየተፈናቀሉ ነው። ልጆች በጉልበት ስራ መበዝበዝ፣ ካለእድሜያቸው መዳር፣ ትምህርት ማቋረጥን ለመሳሰሉ ጎጂ ሁኔታዎች እየተዳረጉ መሆኑን ሪፖርቱ አክሏል። በአንዳንዶቹ ወረዳዎች በሚደርሱ መረጃዎች መሰረት ልጆች ምግብ ለሚሰጣቸው የወሲብ ግንኙነት ይፈጽማሉ፣ ከባድ የጉልበት ስራም ይሰራሉ ሲል ሪፖርቱ አመልክቷል። አሁን በሚበዛው የሀገሪቱ ክፍል የክረምት ወቅት እንደመሆኑ የረሃብ ተጋላጮች ባሉበት አካባቢ ካለፈው ግንቦት ወዲህ የምግብ እርዳታ ያልተከፋፈለባቸው ቦታዎች አሉ። የኦክስፋም የሰብአዊ ረድኤት መርሃ ግብር ኃላፊ ማኒሽ ኩማር አግራዋል ሁኔታውን ለቪኦኤ ሲያስረዱ
And we are not looking at a situation which will give respite until at least April 2018 when you have new harvest.
ይህ ሁኔታ ቢያንስ ቀጣዩ 2018 ዓመተ ምህረት ከመግባቱ በፊት ጋብ ይላል ብለን አናስብም። ያኔ ምናልባት ሰብል ይደርስና ጥቂት ምግብ ገበያ ይደርስ ይሆናል። አሁን ከምን ጊዜውም የከበደ ሁኔታ ላይ ነው ያለነው። መላክ አልተገኘ ከባድ አደጋ ሊከተል ይችላል።
ወጪው በዩናይትድ ስቴትስ መንግስት የሚሸፈነው የረሃብ ቅድመ ማስጠንቀቂያ አካል ለተከሰተው የምግብ ቀውስ አንዱ ምክንያት በቂ ዝናብ አለመጣሉ መሆኑን አመልክቷል። ከጥቅምት እስከ ታህሳስ ጠቀም ያለ ዝናብ ቢጥል እንኳን አርብቶ አደሩ አብዛኞቹ የቀንድ ከብቶቹና ሌሎችም እንስሳት ሞተውበታል። በህይወት ካሉም የሚግጡት አጥተው በረሃብ የሚንጠራወዙ ናቸውና አይራቡም አይታለቡም። ስለሆነም መሰቃየቱ እንደሚቀጥል የቅድመ ማስጠንቀቂያው አካል ተንብየዋል። አሁን ኢትዮጵያ ለረሃብ ለተጋለጠው ህዝቧ ምግብ፣ ውሃና ሌላ ሌላውንም ነፍስ አድን እርዳታ ለማቅረብ የምታውለው 1 ቢሊዮን 250 ሚሊዮን ዶላር ያስፈልጋታል። እስካሁን የተገኘው ግን 39 ከመቶ ብቻ ነው ብለዋል የኦክስፋሙ ባለስልጣን አግራዋል። መስሪያ ቤታቸው ለረሃብ ይበልጡን የተጋለጡትን ሰዎች ከአምስት ዓመት በታች የሆኑ ህጻናት ያሏቸውን ቤተሰቦች፣ ነፍሰ ጡር ወይም የሚያጠቡ እናቶች ወይንም ደግሞ ሴት ብቻዋን የምታስተዳድራቸውን ቤተሰቦች ጨምሮ ቅድሚያ የሚያስፈልጋቸውን በመለየት እርዳታ እንደሚያድል አክለው አስረድተዋል።
We are trying to do a very hardcore targeting when we are going to those kabalis and those districts which are affected and then trying to identify
እጅግ በጣም ጥንቃቄ የተመላበት መርሃ ግብር አዘጋጅተን ለመንቀሳቀስ ነው እየሞከርን ያለ ነው። በተደጋጋሚ ወደ ተጋላጮቹ ወረዳዎች እየገባን በማሰስ በባሰ ሁኔታ የተጎዱትን እየለየን ባለችን ውሱን አቅም በከፋ ሁኔታ ላይ የሚገኙ ተጎጂዎችን ለመድረስ እንሞክራለን።
በዚህ ላይ የክልሉ ህዝብ ንጹህም ባይሆን ያገኘውን ውሃ ለመጠጣት ስለሚገደድ ያጣዳፊ ተቅማጥ ችግሩ አሁንም እንደቀጠለ መሆኑን አግራዋል ጠቁመዋል። ከሁለት ወራት በፊት በሀገሪቱ በአጣዳፊ ተቅማጥ ከታመሙ 32,000 ሰዎች መካከል ከጥቂቶች በስተቀር በሙሉ የሶማሌ ክልል ሰዎች እንደሆኑም ጠቅሰዋል። ባለፉት ሁለት ወራት የበሽታው ስርጭት ጋብ ቢልም አሁንም አደጋው ጨርሶ እንዳልተወገደ ነው ያስገነዘቡት። በሶማሌ ክልል የረሃብ አደጋው በከፋ ደረጃ የጸናው ዶሎ፣ ቆራሄ፣ አፍደርና ጃራር አካባቢዎች መሆኑን የጠቆመው የኢትዮጵያ መንግስትና አጋሮቹ የረድኤት ድርጅቶች ያወጡት ሪፖርት ደቡባዊ ኦሮሚያና ደቡብ ብሔር ብሔረሰቦችና ህዝቦች ክልልም ከፍተኛ የሆነ የምግብ ዋስትና ችግር እንዳለ አክሎ አስታውቋል።
ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። በትላንትናው ዜናችን እንደተገለጸው የኢትዮጵያው ፕሬዝደንት ዶክተር ሙላቱ ተሾመ የ12 አምባሳደሮችን ሹመትና የተሾሙባቸውን አገሮች ይፋ አድርገዋል። ሹመቱ ከኢትዮጵያው ህገ መንግስት አኳያ እንደምን ይታያል? ለመሆኑስ ህገ መንግስቱ ስለ አምባሳደሮች አሿሿም ምን ይላል? በሚሉትና በሌሎችም ተጓዳኝ ጥያቄዎች ዙሪያ አንድ የህግ ባለሙያ አነጋግረናል። አቶ ሙሉጌታ አረጋዊ ይባላሉ። የህገ መንግስትና የመገናኛ ብዙሃን ህግ ባለሙያ ናቸው። ህገ መንግስቱ ስለ አምባሳደሮች አሿሿም ምን ይላል? ለዚህ ጥያቄ መልስ በመስጠት ይጀምራሉ።
ስለ አምባሳደሮች ሹመት ብዙ ነገር አያወራም። ህገ መንግስቱ አንድ ነገር ብቻ ነው የሚናገረው። እኔ እስከማውቀው ድረስ አምባሳደሮች በፕሬዚዳንቱ እንደሚሾሙ ነው። እና ፕሬዚዳንቱ ደግሞ ጠቅላይ ሚኒስትሩ ያቀርቡላቸዋል፣ ፕሬዚዳንቱ ይሾማሉ ብቻ ነው የሚለው።
እንዲህ አይነት ሰዎች መሆን አለባቸው የለባቸው የሚል ነገር የለውም።
የለው ከዚህ ውጭ ምንም ነገር አያወራም ኮንስቲቱሽኑ።
ህገ መንግስቱ ስለ አምባሳደር አሿሿም ምንም ባይልም እንደምናውቀው ምናልባት ከአንድ ተሿሚ በቀር እኔ እንደማየው የፓርቲ አባላት ይመስሉኛል እነዚህ የተሾሙት። ደግሞም አይገርምም የፓርቲ አባላት መሆናቸው። ለምን መንግስት አምባሳደር ሲሾም የእሱን ርዕዮት፣ የእሱን ዓላማ፣ የእሱን ፕሮግራም የሚያራምዱለትን ሰዎች ነው የሚመርጠውና የፓርቲ አባላት መሆናቸው አይገርምንም። እና እነዚህ ሰዎች የፓርቲ አባል ሆነው አምባሳደርነት ሹመት ቢያገኙ ምንም ችግር የለውም አይደለም?
የለውም፣ እውነት ነው፣ ምንም ችግር የለውም።
እስቲ እንደው ለአብነት ከተሾሙት ውስጥ አንድ ሰው ምናልባት አስተያየት ሊሰጡበት ከቻሉ ከህገ መንግስቱ አንጻር ይነግሩናል። ፕሮፌሰር መርጋ በቃና እንደሚያውቁት የምርጫ ኮሚሽን ኃላፊ ነበሩ። የምርጫ ኮሚሽን ደግሞ መንግስት ገለልተኛ ተቋም ነው የሚለው። ምንም እንኳ ተቃዋሚዎች ገለልተኛ አይደለም፣ መንግስታዊ ነው፣ አቋም አለው ወደ መንግስት ድጋፍ ቢሉም መንግስት ገለልተኛ ነው ብሎ ነው የሚያምነው ምርጫ ኮሚሽንን። እኚሁ ሰውዬ ደግሞ የምርጫ ኮሚሽንን ሲመሩ የነበሩ ናቸውና አምባሳደር መሆናቸው ይሄ አሰራር ትክክል ይሆናል ይላሉ ከህገ መንግስቱ አንጻር? አቶ ሙልጌታ፣
ምርጫ ቦርድ ልክ እንዳልከው ህገ መንግስቱ ነጻ ነው የሚለው። ምርጫ ቦርድ የማንኛውም ኢንትረስት የማይወክል
ፍላጎት አይወክል
ለህገ መንግስታዊ እንደ ህገ መንግስታዊ ተቋም የተቀመጠ ነው ህገ መንግስት ላይ። ስለዚህ ምርጫ ቦርድ ውስጥ የሚሰሩ ሰዎችም እንደዚሁ ነጻ ናቸው፣ ገንተኝነት አይኖራቸውም ለማንኛውም ፓርቲ ወይም መንግስት። ይሄ አንድ ነገር ነው። ሌላው ጠቅላይ ሚኒስትሩ ያፈለገው ሰው አምባሳደር ማድረግ ይችላል። ማለት ለአምባሳደርነት የሚያዛቸውን ሰዎች ከፈለገው ቦታ ሊወስዳቸው ይችላል። ህገ መንግስቱ በዚህ ጥያቄ ላይ ፕሬዚዳንቱ ወይም ጠቅላይ ሚኒስትሩ አምባሳደሮች ሲመርጡ እንዴት መምረጥ እንዳለባቸው አይናገርም። ስልጣኑ ለጠቅላይ ሚኒስትሩ ሰጥቶታል። ጠቅላይ ሚኒስትሩ ያቀርባል ለፕሬዚዳንቱ፣ ፕሬዚዳንቱ የቀረቡላቸውን ሰዎች አይተው ይሾማል። ፕሬዚዳንቱ ካልፈለጉ አልሾሙም ማለት ይችሉ ይሆናል፣ ግን በተግባር እንደዛ አይደለም የምናየው። ለማንኛውም አምባሳደሮችን የመሾም ስልጣን ያለው ፕሬዚዳንቱ ነው።
አይ በመሆኑማ ልክ ነው፣ ፕሬዚዳንቱ ሾሟቸው፣ ግን የሚቃረን ነገር አይታይ ይሆን ወይ ብዬ ነው። ለምን ምርጫ ኮሚሽን ገለልተኛ ነው፣ ህገ መንግስቱም እንደዛ ይላል። ፕሮፌሰር መርጋ ደግሞ ገለልተኛ ናቸው ተብለው ነው በምርጫ ኮሚሽን ኃላፊነት የቆዩት። አሁን ደግሞ አምባሳደር ሆኑ። አምባሳደሮች ደግሞ የሚሾሙት የመንግስት ወይም የፓርቲ አባል የሆኑ ናቸው። እና ሁለቱ እንዴት ይሄዳል ከህጉ አንጻር ለማለት ነው።
ኢህአዴጎች አምባሳደር ሲሾሙ ወይም የኢትዮጵያ መንግስት አምባሳደሮችን ሲሾም የሚሾማቸው አምባሳደሮች የግድ የፓርቲ አባል መሆን አለባቸው የሚል ህግ ያለ እስከማውቀው ድረስ።
ከልምድ የምናየው ግን አንድም የፓርቲ አባል ያልሆነ አምባሳደር ሆነ አያውቅም።
ኦኬ፣ ሊሆን ይችላል፣ ግን ግዴታ ስለሆነ አይደለም። የፓርቲ አባል ያልሆነም አምባሳደር መሆኑ ይችላል ብዬ አስባለሁ እኔ። አሁን ወደ ፕሮፌሰሩ ስንመለስ ፕሮፌሰር መርጋ የምርጫ ቦርዱ ሊቀመንበር ሲሆኑ የምጠብቀው እሳቸው ለማንም የማያዳሉ ለማንኛውም የፖለቲካ እምነት በተለይ የማይወግኑ መሪ ናቸው ብለህ ነው ማሰብ የምትፈልገው? ምክንያቱም ህገ መንግስቱ እሱን ነው የሚጠብቀው። እና እሳቸው አሁን አምባሳደር ሆነው ሲሾሙ ምን ማለት ነው? ኢህአዴጎች እሳቸውን እንዴት መረጧቸው? የኢህአዴግ የፖለቲካ አቋም ደጋፊ ስለነበሩ ነው ወይስ በችሎታቸው ሀገር ሊያገለግሉ ይችላሉ? አምባሳደር ለመሆን የግድ የኢህአዴግ የፖለቲካ አቋም የሚደግፍ መሆን የለበትም የሚል እሳቤ ተነስተው ነው እሳቸውን የሸሙት የሚለው እንግዲህ የሚያውቁት ኢህአዴጎች ናቸው። ግን እንደ ተመልካች አንተ ነጻ ቦርድ ሲመሩ የነበሩ ሰውዬ እውነት ነጻ ሆነው ሲያገለግሉ ከነበሩ እንዴት ኢህአዴግ እሳቸውን ለመሾም ፈለገ?
ወይም ነጻ አልነበሩም ወይ የሚልም ጥያቄ ያስነሳል። ያን የምርጫ ኮሚሽን ሆነው
ሊያስነሳ ይችላል። እውነት ነው፣ ሊያስነሳ ይችላል። እሱ የአስተያየት የአመለካከት ጉዳይ ነው። የህግ ጥያቄ አይመስለኝም።
አመክንዮም አለው አቶ ሙሉጌታ። ሌላው ቀርቶ የፕሮፌሰር መርጋን የምርጫ ኮሚሽን ኃላፊነት በተመለከተና አሁን እንደ ፓርቲ አባል አምባሳደር ሲሆኑ እሳቸው ይመሩት የነበረው ምርጫ ኮሚሽን እውነት ገለልተኛ ነበሩ የመንግስት እንደሚለው የሚልም ጥያቄ ያስነሳ
ይችላል። እሱ ጥያቄ ግን የፖለቲካ ጥያቄ ነው፣ የህግ ጥያቄ አይደለም። ምን ማለት ነው? ኢህአዴግ እሳቸውን አምባሳደር አድርጎ እንዳይሾም የሚከለክል ህግ ያለ አይመስለኝም። ፖለቲካሊ ስታየው ግን ኢህአዴግ ፕሮፌሰሩ ነጻ ናቸው፣ ነጻ የሆነ ተቋም ሲመሩ የነበሩ ናቸው እንጂ የኢህአዴግ ደጋፊ ወይም የኢህአዴግ አባል ወይም ተከታይ አይደሉም የሚል መልእክት ሲያስተላልፍ ቆይቶ አሁን ግን ለፓርቲ አባላቱ ወይም ለደጋፊዎቹ ኖርማሊ የሚሰጥ ሹመት ለሳቸው ሲሰጣቸው ሰውየው ከድሮውም ጀምሮ ነጻ አልነበሩም አያሰኝም ወይ የሚለው ጥያቄ ሊነሳ ይችላል። ነጻ አልነበሩም ብለህም ልትከራከር ትችላለህ። ሰው እንደየሰው ክርክር ሊነሳበት የሚችል ጉዳይ ነው ብዬ ነው ማለት የሚችለው።
ዛሬው እንግዲህ በዚሁ ላብቃና በሌላ ጊዜ ደግሞ እንዲሁ ወደ እርስዎ እንመለሳለን። እርስዎ ሙያውን የሚመለከት ጥያቄ ሲኖረን አቶ ሙጌታ።
በጣም ደስ ይለኛል አቶ አዲሱ።
የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን የሃይማኖት ነጻነት መብቶች ጥሰት ይፈጽማሉ ያሏቸውን 7 ሀገሮች በስም ጠርተው ተጠያቂ አደረጉ። ሚስተር ቴለርሰን በተጨማሪም በውህዳን የማህበረሰብ አባላትና የሃይማኖት ቡድኖች ላይ የጭካኔ ተግባር ይፈጽማል ያሉትን እስላማዊውን ጽንፈኛ ቡድን ዳዕሽን ተችተዋል። የውጭ ጉዳይ ሚኒስትሩ ይህን አስተያየታቸውን ያሰሙበትን የትላንቱን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የዓለም ሀገሮች የሃይማኖት ነጻነት መብቶች ዓመታዊ ሪፖርት ተከትሎ ነው። የአሜሪካ ድምፅ ዘጋቢ ማርያማ ዲያሎ ያደረሰችን ዘገባ አሉላ ከበደ ያቀርበዋል።
ራሱን እስላማዊ ግዛት ብሎ የሚጠራው ጽንፈኛ ቡድን የፈጸማቸውና እየፈጸማቸው ያሉ ዘግናኝ በደሎች በሃይማኖት ነጻነት ላይ ከተደቀኑት አደጋዎች ሁሉ የከፉት ናቸው። እንደ ዩናይትድ ስቴትሱ የውጭ ጉዳይ መስሪያ ቤት ዓመታዊ ዘገባ
ISIS is clearly responsible for genocide against Yazidis, Christians and Shia Muslims.
በተቆጣጠራቸው አካባቢዎች በሚኖሩት ከኩርድ ጥንታዊ ማህበረሰብ በሆኑ ትዳጣን የያዚዲ ጎሳ አባላት በክርስትናና በሺያ እስልምና እምነት ተከታዮች ላይ በፈጸመው የጅምላ ፍጅት ጽንፈኛው አይሲስ ተጠያቂ ነው። ይህ ጽንፈኛ ቡድን በነኝና አልፎ አልፎም በሱኒ እስልምና እምነት ተከታዮች እንዲሁም በኩርዶች ላይ ጭምር በፈጸመው በስብናና የዘር ማጥፋት ወንጀሎችም ተጠያቂ ነው።
ከዓለም ሕዝብ 80% በእምነታቸው ላይ በሚጣል አንዳች ገደብና የጥላቻ መንፈስ ተጽዕኖ ስር በዋሉበት በሃይማኖት ሳቢያ የሚደርስ የመሳደድ ጥቃትና ተቀባይነትን የመንፈግ አዝማሚያዎች በሌሎች አካባቢዎችም በእጅጉ እየተስፋፉ መምጣታቸውን የዩናይት ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን አመልክተዋል።
In Iran, Baha'is, Christians, and other minorities are persecuted for their faith.
በኢራን የባሃይ የክርስትናና ሌሎች ዳጣን ማህበረሰቦች በእምነታቸው ሳቢያ ይሳደዳሉ። ኢራን እምነትን በመጣል በሚለው የተደበሰበሰ ሕግ አማካይነትም በዜጎች ላይ የሞት ቅጣት መበየኗን ቀጥላለች።
የዩናይት ስቴትስ የውጭ ጉዳይ ሚኒስቴር ዓመታዊ ዘገባ እንደ ሳውዲ አረቢያ የመሳሰሉትን ቁልፍ የዩናይት ስቴትስ አጋሮችም ለሁሉም ዜጎቻቸው የሃይማኖት ነጻነትን የሚፈቅድ አሰራር እንዲከተሉ ወይም እንዲያራምዱ አሳስበዋል።
The government does not recognize the right of non-Muslims to practice their religion in public.
መንግስቱ የእስልምና እምነት ተከታይ ያልሆኑ ዜጎች እምነታቸውን በአደባባይ እንዲያሳዩ ካለመፍቀዱን ባሻገር ፈጸመው በተገኙት ላይም የእስር ቅንድብ የመላጨትና እምነትን መጣል፣ እምነት አልባ መሆን፣ እምነትን ማዋረድና የመንግሥቱን የእስልምና ሃይማኖት አተረጓጎም መተላለፍ በሚሉ ውንጀላዎች ቅጣት ይበይናል።
ቲለርሰን አክለውም ቱርክን፣ ባህሬንን፣ ሱዳንን፣ ፓኪስታንንና ቻይናን በስም ጠርተው ነው በሃይማኖት ነጻነት መብቶች ጥሰት የነቀፉት።
Dozens of Falun Gong members have died in detention. Police policies that restrict
በርካታ የፋሉን ጎንግ መንፈሳዊ እንቅስቃሴ አባላት እስር ላይ ሳሉ ለህልፈት ተዳርገዋል። በመስራቃዊና በመካከለኛው እስያ የሚኖሩ የቱርክ ጎሳ አባላት የሆኑትን የአጉር እስልምና ዘርፍ ተከታዮች እንዲሁም የቲቤት ቡዲስቶችን የእምነት እንቅስቃሴ የሚቆጣጠሩ ፖሊሶች እርምጃም በአንጻሩ ተስፋፍቷል።
የሁለት መቶ አገሮችን የሃይማኖት ነጻነት መብቶች አያያዝ የሚያጤነውና በዩናይትድ ስቴትስ ኮንግረስ ፍቃድ የተሰጠው ዓመታዊ የውጭ ጉዳይ መስሪያ ቤት ሪፖርት በእምነት ነጻነት ላይ የተደቀነው ፈተና ባልተቋረጠበት በአሁኑ ወቅትም እንደ ቪየትናምና እንደ ተባበሩት አረብ ኤሚሬቶች በመሳሰሉ አገሮች ግን በዝግታ ሁኔታው እየተሻሻለ መሆኑን ዘግቧል።
አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛው አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻው የስልክ መስመር 202-205-9942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ጥቂቶቹን እናሰማለን።
ሰላም ወይ በለው ነኝ። አሉላ፣ ቅዳሜ ኦገስት 12 3 እንግዶች አወያይተሃል። ዶክተር ዲማ፣ አቶ ታዘበው እና አቶ ብርሃኑ። ሶስቱም ሰዎች በአንድ ነገር ተስማምተዋል። እሱም መከላከያ ሚኒስትር ጨምሮ ስልጣኑን የነሱ ቋንቋ ጠቅሳለሁ፣ በአንድ ዘር፣ በአንድ ቡድን፣ ከአንድ አካባቢ በመጡ ሰዎች ተይዘዋል ነው ያሉት በጥቅስ መጨረሻ። አሉላ፣ እዚህ ላይ እንግዶችህን በማይጎዳ አነጋገር ጣልቃ መግባት ትችል ነበር። ይኸውም መከላከያ ሚኒስተሩ ከደቡብ ናቸው፣ ጠቅላይ ሚኒስተር፣ ምክትል ጠቅላይ ሚኒስተር ከአማራ ብሔር፣ የውጭ ጉዳይ ሚኒስተር ኦሮሞ፣ የፓርላማ አፈ ጉባኤ ኦሮሞ፣ መከላከያ ሚኒስተሩ ኦሮሞ፣ የአዲስ አበባ ከተማ ከንቲባ ኦሮሞ፣ የገንዘብ ሚኒስተር ኦሮሞ። እነዚህ ከጥቂቶቹ ጠቅሰህ ምን ትላላችሁ ማለት ትችል ነበር። ስለዚህ የተባለው ሁሉ ትክክል ነው ወይ? እግዚአብሔር ይስጥልኝ።
ሰላም ጤና ይስጥልኝ። ቪዎች የእሁድ ፕሮግራም ላይ የጎሳዬን ጉዳይ በተመለከተ ሁለት ጥያቄዎች አሉኝ። በጣም አስረግጣችሁ መናገር የፈለጋችሁት እንደሚመስለኝ ጎሳዬ ይቅርታ ጠይቅ ተባለ የሚል ግን፣ ዋናው ርዕሱና ምክንያቱ ግን ያ አይመስለኝም። ይቅርታ ሳይሆን በሱ ላይ ታቅቦ ተጠርቶበታል። ለምን ታቅቦ ተጠራበት? ያንን ምክንያት ብትገልጹልን። ከዛ በኋላ ታቅቦውን በሚጠራበት ጊዜ ህዝቡ አንገባም ስላለ ወይም ደግሞ ያስተባበሩበት ሰዎች ስላሉ ለዛ ገንዘብ የሚሰሩ ሰዎች እና የዝግጅቱ ባለቤት የሆነው ፌዴሬሽን ህዝቡ አምጾባል ወይም ታቅቦ ጠርቶባል እና ይቅርታ ጠይቅ ብለው ሁለቱ ምናልባት አንድ ድርጅት እና ገንዘብ የሚሰራው ብሮከሩ ወይንም ደግሞ የሚያስተዋውቀው ኪንግ ሶል የሚባለው ጠይቀውት ሊሆን ይችላል። ሌሎቹ ግን ማቅበው የጠሩበት ሰዎች በምን በሱ ላይ ይቅርታ እንዲጠይቅ መቼም አልጠየቁት። እኛው ለምን እንደተጠራበት ቢነግረን። ሁለተኛ ደግሞ የምጠይቀው ጥያቄ ምንድን ነው? እሱን ልክ እንደጠየቃችሁት ታቅበው የጠሩበትን ሰዎች ወይም ቡድኖች ደግሞ አነጋግራችሁ ለምን እንደሆነ እንድትገልጹልን እንፈልጋለን። ከዛ በኋላ የሁለቱንም ወገን አዳምጠን የእናንተን ነጻ ሚዲያነት እናረጋግጣለን። ዋል አመሰግናለሁ።
ለተሳትፏችሁ ሁላችሁንም እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉ። ስርጭታችንን በኢንተርኔት መከታተል ለሚቀናቸው አድማጮቻችን የድረገጽ አድራሻችን አምሃሪክ horn.voanews.com ነው። በእጅ ስልክ መከታተል ለምትችሉ ወይም ለምትመርጡ ደግሞ horn.voa.mobi ተጠቀሙ። በፌስቡክ እና በትዊተርም ተከተሉ።
የስቱዲዮ ሰዓታችን አሁን በኢትዮጵያ አቆጣጠር 3 ሰዓት ተኩል መሆኑን ያመለክታል። ወደ ሁለተኛው አጋማሽ ቅንብሮች ተሸጋግረናል። አስተናጋጆቻችሁን ያዳኝ ፍሳዬና
ሰለሞን ክፍለናን ወደ ቀዳሚው ቅንብር እንለፍ። ኢትዮጵያውያን በአሜሪካ ኢትዮጵያዊነት የተሰኘው ድርጅት ባለፈው ቀዳሜና እሁድ ሶስተኛውን ሲምፖዚየም አካሂዶ ነበር። የሁለቱን ቀን ስብሰባ የተከታተለው አዲሱ አበበ ሲምፖዚየሙ የታለመለትን ግብ መምታት አለመምታቱንና ስለ ታዳሚዎች ተሳትፎ የድርጅቱን ሰብሳቢ ዶክተር እርቁ ይመርን እንዲሁም የሲምፖዚየሙን ሊቀመንበር ዶክተር ሙላቱ ውብነህን ለዛሬ ኢትዮጵያውያን በአሜሪካ ፕሮግራሙ አነጋግሯል። ዶክተር ሙላቱ በስብሰባው ላይ ስለተገኙት ታዳሚዎች በመናገር ይጀምራሉ።
ሰዎች ብዙ ለመጋበዝ ሞክረናል። ብዙዎች በእሱ በጣም ደስ ብሏቸዋል። ብዙዎቹ ተሳትፈዋል። በእኛ አስተሳሰብ አላማውን ይመጣል ብለን ነው ተስፋ የምናደርገው። ከዛም ደግሞ ይልቅ ለወደፊቱ የዚህ አይነት ነገር ይህ መጀመሪያ ነው፣ የመጨረሻ አይደለም። ወደፊቱም በየአመቱ የዚህ አይነት ሁኔታ እየተደረገ በልዩ ልዩ ርዕሶች ለመነጋገር እንችላለን ብዬ ነው ተስፋ ማለት ነው።
ዶክተር እርቁስ እንደው በተለይ የተመረጡት አርዕስት የትምህርት አለ፣ የባህልና የዲሞክራሲ ሁኔታዎችን የሚመለከት የመሬትን ጉዳይ፣ የሲቪክ ትምህርት ደግሞ በተለይ ሲቪክ ማህበራት የሚኖራቸው ሚና በተመለከተ እነዚህን ርዕስ ከምን አንጻር ነው ዘንድሮ የመረጣቸዋቸው እና ግባቸውንስ መጥተዋል ወይ?
ግባቸውን መጥተዋል በሁለት መንገድ። አንደኛ በአቅራቦት በኩል ጥሩ ጥሩ መረጃ ያዘሉ ትምህርታዊ ትምህርት የሚሰጡ አቅራቦቶች ነበሩ። ይሄ አንዱ በደንብ በሚገባ ግቡን መጥቷል እንላለን። በሁለተኛ ደረጃ ለህዝብ በማዳረስ በኩል በሚዲያ ይተላለፍ ስለነበረ ዳይሬክትሊ ከዚህ በፊት ከነበሩት የበለጠ ብዙ ሰው ሰምቶታል፣ ብዙ ሰው አይቶታል፣
መረጃ አግኝታቸዋል። ብዙ ሰውን ለመድረሱ
አግኝተናል። እሱ ጥሩ ነገር ነው። ግቡ መጥቷል በዛም በኩል ማለት ይቻላል። አርዕስቶቹ የተመረጡበት ብዙ ጊዜ ስለ ትምህርት በምናወራበት ጊዜ 38 ዩኒቨርሲቲ ተከፈተ፣ ወደፊትም ደግሞ 11 ዩኒቨርሲቲዎች ሊከፈቱ ነው የሚል ወሬ ይሰማል። ግን ኳሊቲ ደረጃ በጥራት ደረጃ ምን ያክል ናቸው? የሚሰጠውስ ካሪከለሙ ምን ይመስላል? አንዳንድ ጊዜ የካድሬ ማሰልጠኛ የፖለቲካ ድጋፍ ለማግኘት የሚደረግ አድራጎት ስለሆነ በዛ ላይ ያለውን ሁኔታ ለሕዝብ ማሳወቁ አይ ቲንክ ተቀዳሚ የሚሰጠው ተግባር ነው። ሌላው ደግሞ የዲሞክራሲ ጦት የዲሞክራሲ በባህልም ስላልነበረ ዲሞክራሲ ከሌለ ሰላምም እድገትም የመሳሰሉት ሊኖሩ ስለማይችሉ በዛ አቅጣጫ ስለ ዲሞክራሲ አንዳንድ ነገር ማለት አለብን ብለን ወስነን ነው
ርዕሶቹ በዛ መሰረት የተመረጡት። ግን ዶክተር እርቁ አሁን ቀደም ሲል ሲናገሩ ትምህርቱ ጥራት የለው፣ የዲሞክራሲ እጦት አለ የመሳሰለ፣ እንደውም እኔ በተለይ መክፈቻው ቀን ሙሉ ቀን እዛው ነበርኩ እንዳየሁት አሁን ያለውን ስርዓት በመርገም በመኮነን በትምህርቱም ሆነ በሁሉ ዘርፍ ይሄን ስታረጉ ፈታኝ የሆነ እናንተን የሚቋቋም ጥያቄ ሊቀርብ ብዙ አልቻለም። ይሄ የሆነው ምንድን ነው? አንድ ወገን ብቻ ስለጋበዛችሁ ነው? ማለት የመንግስትን ፖሊሲ የሚቃወሙ ሰዎች ይበዙታል። ይሄ የኢትዮጵያዊነት ድርጅት አካሄድ ሊሆን ይችላል፣ ግን ሚዛናዊ ነገር አልሰራችሁም ብትባሉ፣ ወይም ደግሞ ስብሰባችሁ ሁሉን ወገን ያካተተ አይደለም ብትባሉ እንዴት ነው ይሄን የምትመልሱት?
ወገናዊነት ከመሆን ሳይሆን በእኛ በኩል ያለው ፖሊሲ በማንኛውም አቅጣጫ ቢሆን ትክክል አይደለም፣ ህዝባዊነት መልክ የለውም። በምን አይነት መንገድ እንደዛ እንደሆነ ለማስረዳት እና በሲቪክ ድርጅት ደረጃም ጠንከር ያለ አቋም ከተወሰደ በኋላ ወደ ሌላው ወገን ለማዳረስ እና በዚህ ጥያቄ ላይ ምን መልስ አላችሁ፣ ይሄ ነገር አለ የሚለውን የምናስብበት ይሆናል። ግን አሁን ለጊዜው ገና አዲስ ነን፣ ብዙም ጥንካሬ ይጎለናል። ያንን ለማሟላት ነው እንጂ ለመለየት አይደለም።
ያለ ፈተና ወጣችሁ፣ እናንተው ተሰበስባችሁ፣ እናንተው የምትፈልጉትን አድርጋችሁ ተለያያችሁ ብትባሉ ለማለት ነው። ዶክተር ሙላቱም ሊጨምሩበት ይችላሉ። በተለይ አሁን የመጀመሪያው ስለ ትምህርት ሲነገር እነ ዶክተር አክሊሉ እነ ዶክተር አዳና ሲናገሩ፣ በተለይ ዶክተር አክሊሉ ለእናንተ የሚሆን የለኝም ብለው ነው የጀመሩት። ማለት ምንድን ነው? የትምርቱን ጉዳይ ለወጣቱ ሳቸውን ተመክሮ ለማካፈልና ወጣቱ ያሆኑን የትምርቱን ኔታ በምን መልክ ማስገድ እንዳለበት ለማስገንዘብ ነው። ያንን ታዳሚ አላገኙም። የናንተ የህዝብ አጠራር ቀደም ሲል ከተቀስቁት ጋራ ከፖለቲካው ብቻ ሳይሆን ወጣቱንም ሁሉም ያካተተ በመሰረቱ የህዝብ ቁጥር በጣም ትንሽ ነበር። እርግጥ የተመረጡት አርዕስት በጣም ተመርታዩና ሊነጋገሩባቸው የሚገቡ ናቸው፣ ግን በቂ ታዳሚ አልነበረ። ዶክተር ሙላቱ፣
የህዝቡን ወይንም የተሳታፊውን ቁጥር ለመጨመር በእርግጥ ለወደፊቱ ሰፋ አድርገን ብዙ ሰዎችን መጋበዝ ይኖርብናል። እርግጥ ልክ ነህ፣ እኛም ይሄን ነገር አስበንበታል። በሚቻለው በዌብሳይቶችም፣ በልዩ ልዩ ጽሁፎችም፣ በኢሜይልም፣ በተባራሪ በሆነ ነገሮች ሁሉ እንትን ለማድረግ ሞክረናል። ማስፋፋት በዚህ ቀን እንደሚሰጥ ጠቅሰናል። ነገር ግን የደረሰው የተወሰነ ይሆናል፣ ወይም ደግሞ እንዳው በአንዳንድ ምክንያቶች ሰው ሊገኝ አልቻለም እንደሆነ አላውቅም። ብቻ ልክ ነው፣ ለወደፊቱ ይሄን ማድረግ ያለብን ነገር ነው። ነገር ግን የቀረቡት ርዕሶች መሰረታዊ ናቸው፣ ሲስተሚክ የሆኑ ናቸው። ማንም ቢሆን ለወደፊቱ ማየት ያለበት ይሄ መንግስት የማለት ሳይሆን ብቻ ሳይሆን ማንም ቢሆን እነዚህን ችግሮች የኢትዮጵያን ችግሮች በትምህርት በኩል ያለው በመሬት አያያዝ በኩል ያለው በዲሞክራሲ የምንላቸው ብዙዎቹን ችግሮች ለወደፊቱ ማየት ያለብንና በጥሞና ቁጭ ብለን ተነጋግረን ያሉትን መፍትሄ ፈልገን የምንወያይባቸው ጉዳዮች ናቸው። የዚህ ደግሞ ባህል መቀጠል አለበት፣ መስፋፋት አለበት ከሚል አቅጣጫ ነው አንዱ አላማችን።
እንደው በመጨረሻ እሁድ ዕለት በመዝጊያ በሶስተኛው ሲምፖዚየም መዝጊያ ላይ አንድ ለየት ያለ ፕሮግራም ቀርቧል። ለየት ያለ ማለቴ እንግዲህ ኢትዮጵያዊነት የዚህ ዓላማ አራማጅ ይሁን አይሁን በትክክል አላውቅም። የተለያዩ አራት ክፍለ ሀገር እነሱ እንደሚሉት ከጎንደር፣ ከጎጃም ህብረት፣ ከሸዋ ህብረት፣ ከወሎ ህብረት የቀረቡ አራት ተወካዮች ኢትዮጵያን ወደፊት በጠቅላይ ግዛት በክፍለ ሀገር እንጂ የአሁኑ አከላለል ትክክል አይደለም፣ ኢትዮጵያን ያፈርሳል የሚል አቋም አንጸባርቀዋል። ከእነሱ ጋር በሚኖረም ውይይት በስፋት እንሄድበታለን። እናንተ ግን ይሄንን መድረክ ማዘጋጀታችሁ ምክንያቱ ምንድን ነው? የኢትዮጵያዊነት አቋም ከእነሱ አቋም ጋር አንድ ነው ወይንስ? እስቲ እናንተ መልሱልኝ፣ ለምንድን ነው ይሄ የሆነው? ዶክተር ርቁ ሊጀምሩ ይችላሉ።
ድርጅቶቹ በመደራጀት ላይ ናቸው። አይ ቲንክ አላማቸው ምንድን ነው? አሁን ያለው አደረጃጀት በየቦታው ጎሳን የተመለከተ ስለሆነ፣ እያንዳንዱ ጠቅላይ ግዛት ደግሞ ብዙ ጎሳዎችን ያቀፈ ስለሆነ በጎሳ ከመደራጀት ይልቅ በጠቅላይ ግዛት መደራጀት የሚል ነው እንጂ በጠቅላይ ግዛት የድሮ ጠቅላይ ግዛት ይመለስ የሚል አይደለም። የጠቅላይ ግዛቱ ሰዎች እንዲተባበሩና ለመብታቸው እንዲቆሙ የተሻለ መንገድ ነው ብለው የመረጡት ነው እና ይህንን እንቅስቃሴ በየጊዜው ስንሰማ ስለነበረ ጋበዝ ናቸው ያላቸውን አላማ ለህዝብ ይግለጡ በሚል
አይ ለምን ማለቴ ነው እንጂ የእነሱን አቋምማ ከእነሱ ጋር ወደፊት እንወያያለን። ባለፈውም በሲያትል በስፖርቱ ምክንያት እዛ ተገኝቼ የጎንደር ህብረትን ስብሰባ ተመልክቼ አንድ ዘገባ አቅርቤ ያለሁ። ግን እናንተ ኢትዮጵያዊነት ድርጅት ይሄንን ማስተናገዱ በምን መልክ ነው ለማለት ነው። ዶክተር ሙላቱ እርሶ ጋር ልምጣ።
እንግዲህ እነዚህ በቅርብ ጊዜ ብዙዎቹ በቅርብ ጊዜ ተቋቋሙ ናቸው፣ ሌላ ሀሳብ ያቀረቡ ናቸው። ምክንያቱም አሁን ያለው የፌዴራል አቀነባበር ለህዝብም አልተመችም ነገርም አልበጀም ከሚል አቅጣጫ የተነሱ ናቸው።
አማራጭ ይዘው መጡ ነው የሚሉት።
አማራጭ ይዘው ቀረቡ። ስለዚህ እነዚህ ሰዎች ይህን አማራጭ ይዘው ከቀረቡ አጋጣሚውን ተጠቅመን እንዲህ ያላችሁን ሀሳብ ለህዝብ መታችሁ አካፍሉ ከሚለውን ጋፍዝ ናቸው። እንዳየኸውም ደግሞ ቀርበው አንዳንድ ሀሳቦችን አቅርበዋል። ይሄ እንግዲህ ወደፊት በሂደት የሚታይ ነገር።
መልካም፣ በጣም አመሰግናለሁ። ዶክተር ርቁ ይመር የኢትዮጵያዊነት ሰብሳቢ ወይም ሊቀመንበር፣ ዶክተር ሙላቱ ውብነህ ደግሞ የዘንድሮ የሶስተኛው ሲምፖዚየም አስተናጋጅና የፕሮግራም መሪ፣ በጣም አመሰግናችኋለሁ። ሌላ ጊዜ ደግሞ በዚህ ጉዳይ ላይ በተለያዩ ርዕስ ላይ የሚመለከታቸውን ሰዎች እያቀረብን እንወያያለን። በጣም አመሰግናለሁ ለዛሬው።
በጣም እናመሰግናለን።
አድማጮች፣ አሁን ደግሞ ዲሞክራሲ በተግባር ይቀርባል። በዩናይትድ ስቴትስ ባለፈው ቅዳሜ ሻርሎትስቪል ቨርጂኒያ ከተማ ውስጥ የነጭ የበላይነት አስተሳሰብ አራማጅ የሆኑ ቡድኖች የጠሩት ሰልፍ ተቃውሞ ገጥሞት በተቀሰቀሰ ግጭት የአንድ ሰው ሕይወት መጥፋቱና በርካታ መጎዳታቸው ይታወቃል። ፕሬዚደንት ትራምፕ ለሁለት ቀናት ያህል ከዘገዩ በኋላ ሰኞ ዕለት ወንጀለኞችና ወንበዴዎች ሲሉ የጠሯቸውን ጽንፈኞች ለድርጊቱ አውግዘዋል። ትላንት እንደገና በአንድ ጋዜጣዊ መግለጫ ላይ ሲናገሩ ደግሞ በሁከቱ ሁለቱም ወገኖች ሊጠየቁ ይገባል ሲሉ ተደምጠዋል። በዚህም ሳቢያ ከጸረ ዘረኝነትና ቀኝ ጽንፈኞች ብቻ ሳይሆን ከራሳቸው የሪፑብሊካውያን ፓርቲ አመራሮች ሳይቀር ወቀሳ ደርሶባቸዋል። ተከታዩ ዲሞክራሲ በተግባር ፕሮግራም የእነዚህን የነጭ የበላይነት አስተሳሰብ አራማጆች አመጣጥና በህብረተሰቡ ላይ የደቀነውን የመከፋፈል አደጋ በባለሙያ ያስገመግማል። አዘጋጁ ሰለሞን ክፍሌ ነው።
ፕሬዚዳንት ዶናልድ ትራምፕ ብዙ ተጽዕኖ ከተደረገባቸው በኋላ ከትላንት በስቲያ ሰኞ ድርጊቱን ሲያወግዙ ኒዮ ናዚዎችንና የነጭ የበላይነት አስተሳሰብ አራማጆችን በስም ጠርተዋል። ስለ ጸረ ነጭ አክራሪ ሰልፈኞች ግን የተናገሩት አልነበረም። ትላንት ግን ጋዜጠኞች ለምን ፕሬዚደንቱ ኒዮ ናዚ፣ ኩ ክላክስ ክላን እና ነጭ አክራሪዎች የሚሉ ቃላትን ለመጠቀም ሁለት ቀናት ሙሉ እንዳስፈለጋቸው አጥብቀው ጠይቀዋቸዋል። ትራምፕ ሲመልሱም አስቀድሜ የሁሉንም ወገን ማረጋገጫዎች ማግኘት ስለነበረብኝ ነው ብለዋል። ለማንኛውም ግን ሁለቱም ወገኖች ሊወገዙ የሚገባ ይመስለኛል፣ ለዚህም ፈጽሞ አልጠራጠርም ሲሉ አክለዋል። ይህ አባባላቸው በሕዝቡ ዘንድ እንደገና ቁጣ አስነስቷል። ፕሮፌሰር አለማየሁ በካሊፎርኒያ ስቴት ዩኒቨርሲቲ በሳን በርናርዲኖ የፖለቲካ ሳይንስ መምህርና የሕግ ጠበቃ ናቸው። ፕሮፌሰር አለማየሁ ለዘወትር ትብብሮ አመሰግናለሁ። በቅድሚያ
እኔም አመሰግናለሁ።
ይሄ የቅዳሜውን ስብስብ የጠራው ዘረኛ ቡድን ጥቁሮችን፣ አይሁዳውያንንና ሴቶችን እንደሚጠላ በቅዳሜው ሰልፍ ላይም በግልጽ አሳይቷል። ከየት ነው መነሻው? አሁን ደግሞ ተጃግኖ ብቅ ሲል ከትራምፕ አስተዳደር ምን ምላሽ ጠብቆ ሊሆን ይችላል ይላሉ?
እሺ፣ እንግዲህ እዚህ ላይ ተሳታፊ የነበሩት አሁን አንተም እንደጠቀስካቸው አንድ ብቻ አይደሉም። በዛ ያሉ የነጭ በላይነትን የሚደግፉ ቡድኖች ናቸው። ከእነሱ ውስጥም ነጭ ዘረኞች አሉ፣ ክርስቲያን አይደንቲቲ የሚባሉ አሉ፣ አዲሱ ናዚዎች ኒዮናዚ የሚባሉ አሉ፣ ጸረ እስላማዊ የሚሆኑ አሉ። ብዙ አይነቶች ናቸው ተሰባስበው አብረው የሆኑት። ግን ነገሩን ወደኋላ ሄደን ከተመለከት ነው ይኸው የእነሱ መንስኤ ኩክላክስ ክላን የሚባል ድርጅት ነው። ያም ድርጅት የአሜሪካ የእርስ በርስ ጦርነት ባለቀበት ጊዜ ወደ 1865 በአውሮፓ አቆጣጠር ማለት ነው ኩክላክስ ክላን የሚባለው ድርጅት ተጀመረ። ያው ኬኬኬ ነው የሚባለው። ኬ የመጀመሪያው ኩክሎስ ወይንም በግሪክኛ ክበብ ነው ይባላል። ኬኬኬ ማለት ምንድን ነው? የነጮች ዘረኞች ወንድምነት እንደማለት ነው፣ ወይንም ዋይት ሬሻል ብራዘርሁድ እንደማለት ነው። የእነሱም ዋና ባርነት ባለቀበት ጊዜ ጥቁሮች መብታቸውን ተጎናጽፈው ለመምረጥም ፖለቲካ ውስጥም ለመሳተፍ የመሳሰሉትን ነገር ለማድረግ በሚሞክሩበት ጊዜ እነሱን በፖለቲካ እንዳይሳተፉና ያው የባርነት አገዛዝ ባለበትን እንዲቀጥል ለማድረግ የተደራጀ ድርጅቱ ራሱ ወደዛ ያዘመመ ነበረ። ስለዚህ ይህንንም ደግሞ ጥቁሮች እንዳይመርጡ የሚያደርጉበት ዘዴ ያው አሸባሪነት መፍጠር ነው። ቴሮሪስቶች ናቸው፣ ይገላሉ፣ ማታ ማታ እየመጡ ያስፈራራሉ፣ ሰውን ይሰቅላሉ። በአውሮፓውያን በ1870 አካባቢ ኮንግረስ 3 ህጎችን አሳለፈ። ይህም እነዚህን ድርጅቶች ቴሮሪስት ብሎ ወይም አሸባሪ ብሎ በስም ነበረ የጠራቸው። እንግዲህ ይሄ ድርጅት በኋላ ደከመና ከተሸነፈ በኋላ ደቡብ ከደከመና ወደ 1915 ዓመተ ምህረት እንደገና ደግሞ አንሰራርቶ ተነሳ። ይህም ደግሞ የተነሳው በምዕራብና በመካከለኛ ምዕራብ ግዛቶች ነበረ። በኋላ ደግሞ ከሁለተኛ ዓለም ጦርነት በኋላ የሲቪል ራይት ሙቭመንት ወይም የሲቪል ራይት መብት ንቅናቄን ለመቃወም ተደራጅተው ነበር እነዚህ ኬኬኬ የሚባሉ። ስለዚህ ራሳቸውን እያደሱ ይመጡ ነበር እና አሁንም እነዚህ ድርጅቶች አብረው ይህን አይነት አስተሳሰብ የሚያራምዱ ናቸው። በዘረኝነት፣ ነጭ በላይነት፣ የውጭ ሰዎች ሀገር ውስጥ እንዳይገቡ ምን የመሳሰሉትን ነገር እና ዋናው ሀሳባቸው አሜሪካንን ነጭ እናደርጋለን ወይም ፒውሪፋይ እናጠራትና ነጭ ብቻ ትሆናለች የሚሉ ነው እና በጠቅላላ ደግሞ የሚገመቱት ከ3000-6000 ይሆናሉ የሚባሉ የድርጅቶች አባሎች አሉ ነው የሚባለው። አመጣጣቸው በዚህ አይነት ነው።
ፕሮፌሰር አለማየሁ እንደሚያውቁት ደግሞ ሚስተር ትራምፕ እንዲመረጡ ነጭ ጽንፈኞች ሚና ተጫውተዋል ይባላል። በተለይ ጽንፈኝነትን በራዲዮ ጭምር ሲያስተጋቡ ቆይተዋል የሚባሉት የዋይት ሀውሱ ዋና ስትራቴጂስት ስቲቭ ባነን በዚህ ላይ እጃቸው እንዳለበት ይጠረጠራል። እስቲ በዚህ ላይ ይተቹበት።
እንግዲህ ስቲቭ ባነን የታወቀ የኦልት ራይት ሉታል ወይንም የቀኝ አክራሪ ሌላው አይነት ነው እንደ አልተርናቲቭ እንደማለት ነው እና ካሁን በፊት እሱ የዚህ አይነቶችን ነገሮችና ከቀኝ አክራሪ ወይንም ሬሲስት ወይንም ዘረኞች ጋር አብሮ ይሰራ ነበር የነሱን ማስተሳሰብ ያራምድ ነበር እንደውም ትራምፕ የውጭ ሰውን መቃወም እስላም ሃይማኖት ተከታዮችን ማውገዝና ማውደም ዘረኝነት ላይ በጣም ያከረረና ከሰፊው ህዝብ ጋር የማይስማማ ሀሳብ አእምሮት እንዲቀረጽና ያንንም እንዲያወራና በአንዳንድ ባሉት የዚህ አይነት ሀሳብ በድብቅ የሚያስቀምጡ እነሱን ሞቢላይዝ ለማድረግ ወይም ለማንቀሳቀስ የመራውና ሀሳብ የሰጠውም እሱ ነው እየተባለ ይጠቀሳል። ስለዚህ የእሱ ሚና እዚህ ላይ በቀላሉ ሊታይ አይችልም። ግን አሁን ደግሞ እንደሚባለው ትራምፕ ራሱ ብዙ የእሱ ቅርብ ጓደኞችና አማካሪ የሆኑ ሰዎች ይህንን ባንን የተባለውን ሰውዬ ባን ማድረግ ወይንም ከስራው እንዲወገድና እንዲወጣ በጣም ጥረት እያደረጉ ነው። ምክንያቱም ፕሬዚደንቱ ፕሮግራሙን ሊከታተል አልቻለ። አሁን እንግዲህ 6 ወር ነው፣ ከ6 ወር አልፏል ስልጣን ላይ ከተቀመጠ። 8 ወር ልንለው እንችላለን። አንድ ፕሮግራም እንኳን ሊያካሄድ አልቻለም። ምክንያቱም በዚህ አይነት ነገሮች ውስጥ እየተርመጠመጠ ማናቸውንም ነገር ለማድረግ አልቻለም። እስከነ ጭራሹ አገሪቷን በውስጥም በውጭም በጣም እንዳትረጋጋ አድርጎ ብዙ አይነት አከራካሪና የአገሪቷን ወደፊት መሄድ እየጎተተ እያለ ነው። ስለዚህ ከእነዚህ ሰዎች ጋር ያለው ግንኙነትና በእነሱ መመራት ያመጣለት ምንም ጥቅም የለም፣ ምንም ነገር።
በሌላ በኩል የአሪዞናውን ሴናተር ሪፐብሊካኑን ጆን ማኬን እና የፓርላማውን አፈ ጉባኤ ጨምሮ ሌሎች የራሳቸው ፓርቲ አመራሮች በፕሬዝደንቱ አቋም አለመደሰታቸውን ገልጸዋል። ተቃውሞ እስከምን ሊሄድ ይችላል ይላሉ ፕሮፌሰር አለማየሁ?
ተቃውሞ ብቻ ሳይሆን አለመደሰት ሳይሆን ፊት ለፊት ነው እነሱ የተናገሩት። ለምሳሌ የአፈ ጉባኤው ራይን የተባለው ምንድን ያለ ዘረኝነት መወገዝ አለበት፣ ዝም ብሎ በመሀል ላይ እነዛ መጥፎ ናቸው እነዚህም ጥሩ ናቸው ብሎ የሚባል ነገር አይደለም። አንድ ነገር ወይ ጥፋት አለው ወይም መጥፎ ነው፣ አንደኛው ደግሞ የሚደረገው ትክክለኛ ሊሆን ይችላል። ግን ሁለቱ ዘረኛና ዘረኛነትን የሚቃወም አንድ ናቸው ብሎ አንድ ላይ ማስቀመጥ አይቻልም። ብዙዎቹ በዚህ አይነት ፊት ለፊት ወጥተው እንደዚህ አይነት ለነገሩ ሴኔተሮችና የምክር ቤቱ ብቻ ሳይሆን ገቨርነሮች ወይም ጫጫ ያሉት ገዢዎችም፣ የከተማ አስተዳዳሪዎች፣ ሜየሮች የመሳሰሉት በሙሉ ከንቲባዎች በሙሉ የተናገሩት ነገር እንደዚህ አይነቱን ነገር መሀል ላይ ቆመን የምናወላውልበት ነገር አይደለም። አንድ የሆነ ቀጥተኛ መስመሮች መውሰድ አለብን። ይሄ ምንድን ነው? እነዚህ ነጭ አክራሪዎች ሰው እንጠላለን የሚሉ ከሀገራችን መሰራረትም ሆነ ህብረተሰባችን የሚኖርባቸው መሮዎች የመሳሰሉት ጋር የተቃወመ ስለሆነ ምንም የሚያጨቃጭቅና የሚያጠራጥር ነገር አይደለም። እነዚህን ሰዎች ፊት ለፊት ማውገዝ አለብን ነው የሚሉት። ምክንያቱም ያውቃሉ አመትም አይሞላ የሚቀጥለው ኖቬምበር ላይ ምርጫ ይደረጋል። በዚህ አይነት ከቀጠለ ወይ ሴኔቱን ወይንም ምክር ቤቱን ሊያጡ ይችላሉ። ስለዚህ እነሱ ራሳቸው ይሄ ሰውዬ ፓርቲውን እየጎዳና የፓርቲውን ፕሮግራም ወደኋላ እየጎተተ መሆኑን ስለሚያውቁ ነው።
ፕሮፌሰር አለማየሁ ገብረ ማርያም ለሰጡኝ አስተያየት በጣም አመሰግናለሁ።
እኔም በጣም አመሰግናለሁ ስለጋበዛችሁኝ። መልካም ቀን ለአንተም ለአድማጭ።
ከመጨረሻው የምሽት ቅንብር ላይ ደርሰናል። ሴቶችና ቤተሰብ ይላል አዘጋጅና አቅራቢ ቆንጅታየ። ባለፈው ሰሞን እዚህ አሜሪካ ድምፅ ጎብኝተው ከነበሩት በኢትዮጵያ የአማራ ክልል ባህር ዳርና ሌሎችም ከተሞች ሴቶችና ሕጻናት ላይ ያተኮሩ የበጎ አድራጎት ስራዎችን በመስራት ላይ የሚገኘው የግሬስ ማዕከል ግሬስ ሴንተር መስራቾች ጋር የተደረገው ቆይታ ነው ለዛሬ የያዝኩት። ወይዘሮ ማርሲ ኤሪክሰን ፍሎሪዳ ዩናይትድ ስቴትስ ውስጥ ተወልዳ አድጋ ላለፉት በርካታ ዓመታት ኑሮዋን ኢትዮጵያ ባህር ዳር አድርጋ በተለዋጭ ስሟ ምህረት የተባለች ነች። ባለቤቷ አቶ ሰፊ ነው ብርሃን ጋር 4 ከአብራካቸው የተወለዱ ልጆች አሏቸው። 4 ደግሞ በጉዲፈቻ ወስደው ያሳድጋሉ። በጠቅላላው 8 ልጆች አሏቸው። ባለፈው የሴቶችና ቤተሰብ ፕሮግራም አቶ ሰፊ ነው ግሬስ ማዕከል ያለውን የስፖንሰርሺፕ ፕሮግራም እና ስለሚያስተምሯቸው ልጆች ሲያወሳ ነበረ ያቆም ነው።
ባለቤቴ ማርሲ በደንብ ልትነግሮ ትችላለች፣ እሷ የስፖንሰርሺፕ ፕሮግራሙን ስለምትሰራ። ግን ለምሳሌ መቀለ ዩኒቨርሲቲ በኢንጂነሪንግ የ4ኛ ዓመት ተማሪ አለን። ደብረ ታቦር ደግሞ በሜዲካል ስኩል አካል ጉዳተኛ የሆነች ልጅ፣ በጣም ጎበዝ ልጅ እሷም አለችን። ሌላ
እናንተ ጋር ነው ያደገችው?
አይ ትልቅ ከሆነች በኋላ ነው የመጣች ወደ ድርጅቱ፣ ግን እኛ ነን የምናስተምራት አሁን። ሌላ ከአክስቷ ጋር ትኖር የነበረች ልጅ በእኛ ድርጅት ስፖንሰርሺፕ ስትሪት ኤ በማምጣት አማራ ክልል ከጎበዝ ከሚባሉ ተማሪዎች አንዷ ሆና ሜዲካል ነው የምታጠናው። ሜዲካል የመረጠችበት ምክንያት ተመልሳ መታው ግሬስን ማገልገል ስለምትፈልግ ነው።
ትልቅ ነገር ነው።
ከብዙ በጥቂቶቹ እነዚህ ሶስት ልጆች ብዙ ተማሪዎች አሉ። ማርሲ በደንብ ልትናገሩ ትችላለች።
እስቲ ማርሲ በአማርኛ
ሞክራለሁ። What my husband is saying is that each person has their own gifts and their own talents, and it's to find that person.
ባለቤቴ እንዳለው ሁሉም ሰው የየራሱ ስጦታ ችሎታ አለው። ያንን ስጦታውንና ችሎታውን ፈልጎ እንዲያወጣ የማድረግ ጉዳይ ነው። ያን ስጦታቸውን ስራ ላይ አውለው በኑሯቸው ስኬት እንዲያገኙ ራሳቸውን እንዲችሉ መርዳት ነው። ይህ ነው የሚባል ትምህርት የሌላቸው ሰዎች እኛ ጋር መጥተው ራሳቸውን ለመቻል የሚያበቃ ጎዳና ላይ እንዲደርሱ የረዳናቸው አሉ።
በዚህም በክልሉ በበጎ አድራጎት ስራው በአንደኝነት የምስክር ወረቀት ማግኘቱን ገልጸውልናል። ወይዘሮ ማርሲ ሁልጊዜም በምሳሌነት ሳነሳት ደስ የሚለኝ የአንዲት ሴት ታሪክ ላካፍላችሁ ብላለች።
I love telling the story of one of our families. This woman
ሳውራው ደስ የሚለኝ ታሪክ ያላት አንዲት ሴት አለች። ሶስት ልጆች ቤቷ ውስጥ ያለ አንድ ረዳት ብቻዋን ተገላገለች። ልጆቿ ሲራቡባት ወደኛ ትመጣለች። ልጆቿን ክብካቤ አግኝተው እንዲያገግሙ ሕክምናም እንዲያገኙ አደረግን። በኋላ እሷም እኛው ማዕከል ተቀጠረች። የተሰጣትን እገዛ በደንብ ነው የተጠቀመችበት። ብዙ ሴቶች እንደሷ ናቸው። ያገኙትን ጥቂት እድል ለዘለቄታው ኑሯቸው ለማሻሻል ይጠቀሙበታል። እሷም በማህበረሰቡ ውስጥ በእኛ ፕሮጀክት አማካኝነት ባሪያነት ማስተማር ጀመረች። ጠንካራ፣ ደፋር ተናጋሪም ነች። ይህን ሁሉ ከሰራች በኋላ አንድ ቀን ወደ ማዕከላችን መጣችና ለዚህ ስላበቃችሁኝ አመሰግናለሁ። አሁን ወደ ቀዬ ተመልሼ ቤቴን ሰርቼ ትንሽ ንግድ መጀመር እችላለሁ። ልጆቼን አስተምራለሁ አለችን።
በግሬስ ማዕከል ምን አይነት ስልጠና ለሴቶች እንደሚሰጡ ማርሲ ትዘረዝራለች።
We have specific programs that we do training for, and then we work with other programs, schools, universities, nursing schools, you know, to get the training and the other things that we don't cover.
Mm-hmm.
Budget, different things like that. They have that awareness.
የተለያዩ ስልጠናዎችን የምንሰጥበት መርሃ ግብር አለን። ሌላው ደግሞ ከነርስ ሙያ ትምህርት ቤቶች ከዩኒቨርሲቲዎች ጋር በመተባበር በእኛ ፕሮግራም የሌሉንን ስልጠናዎች እንዲያገኙ እናደርጋለን። እኚህ ሴት ግን በእኛ ማዕከል ለአራት አመት ያህል ተቀጥረው ሰርተዋል። እዚህ በመስራታቸው የተለያዩ እውቀቶችን ቀስመዋል። ስለ ገንዘብ ቁጠባ እናስተምራለን። በጀት መመደብን፣ ለክፉ ቀን የምትሆን ደግሞ ማስቀመጥ የመሳሰለውን እናስተምራለን።
ግሬስ ማዕከል ለፕሮጀክቶቹ የሚያስፈልገውን ወጪ የሚረዱት ግለሰቦች መሆናቸውን ማርሲ ትናገራለች። በቅርብ ጊዜ ማዕከሉን ስንከፍት ከተዋወቁን አንድ ግለሰብ ጠቀም ያለ እርዳታ አግኝተናል ብላለች። ለሌሎች ኢትዮጵያውያን የምታደርገው ጥሪ ያላት ማርሲ
The people in Ethiopia can really do a lot to help. And the people that all of you that are listening now, you know, don't think that I'm talking to someone else. You can step up and you can really help through donating through our website. Cannot personally support us because you don't have the means. You know someone. You can talk to someone that can. You can get us involved in your church, your business. We have schools that support us. And so it's about a lot about spreading the word.
Mm-hmm.
And going to our website, seeing the videos and being moved.
ኢትዮጵያውያን ብዙ መርዳት ይችላሉ። አዎ፣ ይህን የምለው ለሌላ ሰው ሳይሆን ይህን ውይይት ለምትከታተሉት አድማጮች ነው። ግሬስ ሴንተር ፋውንዴሽን ድረገጻችን ገብታችሁ ልትረዱ ትችላላችሁ። እናንተ ራሳችሁ ልትረዱ ካልቻላችሁ እንኳን አቅም ያለው ማወቃችሁ አይቀርም።
ሌላው የግሬስ ማዕከሏ መስራች ተማጽኖ ደግሞ የሀገር ውስጥ ጉዲፈቻ እንዲስፋፋ ቤታችሁን ለሀገራችሁ ልጆች ክፈቱ ትላለች ማርሲ።
አንድ ሌላ ነገር አለ። እኔ ፈልጋለሁ የሁሉም ሰዎች ትንሽ ስጠን። Maybe give from your heart. Be willing to look at adopting children if you're in Ethiopia. Think about doing that process. And, you know, just really open yourself up to what you're called to do in this world, to make a change and to make a better place. for Ethiopia.
በአማርኛ ተመክራለሽ?
አረ ከባድ ነው። አይ ሞክራሎ። የኔ ፈለጋሎ የሁሉ ሰዎች calling gift ስጦታለ የበዚ ዓለም ውስጥ እና ይሄ ስጦታ yes ፈለጋል። I don't know. በአማርኛ
ጥሩ ብለሻል ሞክራሻል። አቶ ሰፊ ነው።
ግሬስ ሴንተር እዚህ ለደረሰበት ስራ የሁሉም ትብብር ነው እና ባለቤቴ ማርሲ እንዳለችው ሁሉም ሰው እንደዚህ ከተባበረ ለምሳሌ በልጆችን በማሳደግ በኩል አሁን አገር ውስጥ ያሉ ሰዎች እየመጡ ልጆችን በጉዲፈቻ እዛው አገራቸው ውስጥ እያሳደጉ ነው ያሉት እና በውጭም በውስጥም ያለ ሰው ለግሬስ ማዕከል ብቻ ሳይሆን ለሚያውቀው ገዛ ለሚያስፈልገው ማንኛውም የሚችለውን ሁሉ ያገዘ።
ሁለታችሁንም በጣም አድርጌ አመሰግናለሁ። አቶ ሰፊ ነውና ምህረት
ሰፊ ስትልን አመሰግናለሁ።
በጣም እናመሰግናለን።
የተከበራችሁ አድማጮች ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በወጉ ባልተጠናከረችው ደቡብ ሱዳን የተቀሰቀሰው የእርስ በርስ ጦርነትና ግጭት ለብዙ ሺህ ሕዝብ እልቂት ምክንያት ሆኗል። ወደ 4 ሚሊዮን የሚሆኑትን ደግሞ ከቤት ንብረታቸው አፈናቅሏል። እንደ አውሮፓ አቆጣጠር ከ1994ቱ የሩዋንዳ ሕዝባዊ ፍጅት ቀጥሎ ከፍተኛውን የስደተኞች ቀውስን ፈጥሯል። እንደ አውሮፓ አቆጣጠር በ2015 የተደረሰው የሰላም ስምምነት ወይም በ2016 መግቢያ ገደማ የተመሰረተው የሽግግር መንግስትም አመጹን ሊያስቆም ከቶ አልቻለም። ባለፈው ግንቦት ወር ማብቂያ ላይ ፕሬዝዳንት ሳልቫኪር ይፋ ባደረጉት የተናጠል የተኩስ አቁም ስምምነት መሰረት የፖለቲካ እስረኞችን በሙሉ ለመፍታት ቃል ገብተዋል። ዳሩ ግን አንድም የተፈታ የፖለቲካ እስረኛ አልነበረም። ጭራሹኑ የእርስ በርስ ጦርነቱ ተፋፍሞ መቀጠሉን የተባበሩት መንግስታት ድርጅት አስታውቋል። ይህም በተለይ በላይኛው ግዛት ባለችው ፓካግ ከተማ በጉልህ ተስተውሏል። ባለፈው ሐምሌ ወር ደግሞ 8 አገሮች በአባልነት የሚገኙበት የምስራቅ አፍሪካው ክልላዊ የልማት ማህበር ኢጋድ ደቡብ ሱዳን ያለውን ሁኔታ በሽምግልና ለማየትና ይልቁንም አንድ የውይይት መድረክ አቋቁሞ በ2015 እንደ አውሮፓ አቆጣጠር የተመሰረተውን የሰላም ስምምነት ለማስተግበር ጥረት አድርጎ ነበር። በሐምሌ ወር ማብቂያ ገደማ በደቡብ ሱዳን የሰላም ስምምነት መንፈስ በተቋቋመ ትሮይካ ኖርዌይ፣ እንግሊዝና ዩናይትድ ስቴትስ የአውሮፓ ህብረትን ጨምሮ የደቡብ ሱዳኑ የእርስ በርስ ጦርነት መቀጠሉን የሚያወግዝ መግለጫ አውጥተዋል። ፓካክ ከተማ ላይ የተፈጸመው ጥቃት ፕሬዚዳንት ሳልቫኪር ይፋ ያደረጉትን የተኩስ አቁም ስምምነት በግልጽ የጣሰ መሆኑን አመልክተው መንግሥት በጋራ ውይይት ወደ ሰላም ለመምጣት ያለው ፍላጎትም አጠያያቂ መሆኑን አስምረውበታል። የነዚህ አገሮች መግለጫ በተጨማሪም ኢጋድ የሰላም ስምምነቱን ወደ ተግባር ለመለወጥ ያወጣውን እቅድ አወድሰዋል። በትሮይካ መግለጫ መሰረት አስተማማኝ ምርጫ ለማካሄድ የደቡብ ሱዳን መሪዎች፣ ጎረቤት አገሮች፣ ክልላዊና ዓለም አቀፍ ወገኖች መጀመሪያ ነገር በሰላም መስረታው ጥረት ላይ ማትኮር ይኖርባቸዋል። ይህን ከግብ ለማድረስ ደግሞ በኢጋድ አማካኝነት ሁሉን ወገን ያሳተፈ ውይይት መካሄዱ አስፈላጊ ይሆናል። ያኔ ስምምነቱን ወደ ተግባር ለመቀየር ቀላልና ምቹ እንደሚሆን ጥርጥር የለውም።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ አሁን ማጠቃለያ ዜና እናነባለን። የኬንያ የምርጫ ኮሚሽን ፕሬዚደንት ኡሁሩ ኬንያታ እንደገና መመረጣቸውን ባለፈው አርብ ካስታወቀበት ጊዜ አንስቶ የተቃውሞ መሪ ራይላ ኦዲንጋ ናሳ የተባለው የጥምረት ድርጅታቸው ስለሚወስደው እርምጃ እንደሚያስታውቁ ለደጋፊዎቻቸው ሲናገሩ ቆይተዋል። ዛሬ ታዲያ የጥምረት ድርጅታቸው የተሰረቀ ምርጫ ስላሉት ጉዳይ ወደ ከፍተኛው ፍርድ ቤት እንደሚያቀርብ ገልጸዋል። ጉዳያችንን ወደ ፍርድ ቤት የምንወስደው አንዳንድ የምርጫ ታዛቢዎች ሽንፈታችሁን ተቀበሉ ለሚሉት የተሳሳተ ጥሪ እውቅና ለመስጠት ሳይሆን ብርድንና ረጅም ሰልፍን ተቋቁመው ድምፅ የሰጡት ሰዎች የመደመጥ እድል እንዲያገኙ ስንል ነው ብለዋል።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀነው የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድናችሁ ሰለሞን ክፍሌና
አዳነች ፍስሐየንን በዚሁ እንሰናበታለን።
ነገ ሐሙስ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን።
አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።
The Voice of a-